ያነበብነውን ከሐዋርያት ሥራ ምዕራፍ 2 ከቁጥር 41 ጀምሮ እስከ 42 ያለውን አነብና እንጸልያለን ጌታ እንዲያስተምረን። ቃሉንም የተቀበሉ ተጠመቁ። በዚያም ቀን 3000 የሚያህል ነፍስ ተጨመሩ። በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር። እንጸልያለን። ሃሌሉያ ሃሌሉያ። ቸር አባት ሆይ በጣም እጅግ አድርገን እናመሰግናለን። ዛሬም ደግሞ በቤትህ እንድንሆን ከቃልህም ደግሞ እንድንሰማ ይህንን እድል ስለሰጠህን እጅግ አድርገን እናመሰግናለን። አቤቱ አምላካችን ሆይ እኛ ስለፈቀድን በእኛ አቅም አይደለም ዛሬን መተንፈስ የቻልነው። አቤቱ ባንተ ፈቃድ ሕያው ሆነን መንቀሳቀስ ችለናልና ምስጋና ሁሉ ለአንተ ይሁን። አምላካችን ሆይ በዚህ ዕለት አንተን እንድናስብ አንተን እንድናመልክ በቤት ስላቆየህን ክብር ሁሉ ለአንተ ይሁን። እንደ እግዚአብሔር ያለ ማንም የለም ተብሎ ተጽፏልና ወደር የማይገኝልህን አንተን እንድናመልክ ስለረዳህን ስለፈቀድክልን ምስጋና ሁሉ ለአንተ ይሁን። አቤቱ ሕያው ከሆነው ከማያልፈው ዘላለማዊ ከሆነው ቃልህ ደግሞ ልንሰማ እግዚአብሔር ሆይ በፊትህ እንገኛለን፣ በቃልህ ፊት እንገኛለን። አቤቱ አምላካችን ሆይ ይህ ቃል ያንተ ነው። ይህንን ቃል ማስተማር ማስረዳት የምትችለው በትክክለኛ ሁኔታ አንተ ብቻ ነህ። አቤቱ በመንፈስህ አምላካችን ሆይ የተጻፈውን ያንተን ቃል መናገር መስማት እንድንችል ዛሬም ያንተ ጸጋ ያስፈልገናልና አቤቱ ጸጋህን አብዛልን። አቤቱ ጉልበቴ ሆይ እወድሃለሁ ተብሎ ተጽፏልና አንተ አቅም እንድትሆነን፣ አንተ ብርታት እንድትሆነን፣ አንተ ሞገስ እንድትሆነን አምላካችን ሆይ ጊዜውን አንተ የበላይ ሆነ ቃልህ የበላይ ሆኖ አምላካችን ሆይ የሚታይበት ይሆን ዘንድ እንለምናሃለን። ተመስገን ጸሎታችንን ስለሰማ በጌታ በኢየሱስ ክርስቶስ ስም አሜን። ባለፈው ሳምንት የህብረት ውጤት በሚል ከህብረት ውጤቶች መካከል አንደኛው የመንፈስ ቅዱስ ሙላአት እንደሆነ ተመልክተናል። ስለ መንፈስ ቅዱስ በጣም ጠለቅ ብለን ባንነጋገርም መንፈስ ቅዱስ የህብረት አንደኛ ውጤት እንደሆነ በዚህ በሐዋርያት ሥራ መልእክት ውስጥ የምናገኘው አንደኛው ነገር ይሄ እንደሆነ ተመልክተናል። መንፈስ ቅዱስ በእያንዳንዳቸው ላይ ወረደባቸው ነው የሚለው። በእያንዳንዳቸው ላይ እየመረጠ ለነዚህ ለነዛ እያለ ሳይሆን በሁሉም ላይ እንደ ወረደባቸው መንፈስም ይናገሩ ዘንድ እንደሰጣቸው ይላል እና እነሱ የፈለጉትን ነገር ሳይሆን ያ በላያቸው ላይ የሰፈፈውና የተቆጣጠራቸው ያ የእግዚአብሔር መንፈስ ምን አደረጋቸው? እንዲናገሩ የሚናገሩትን ነገር ሰጣቸው ብሎ የእግዚአብሔር ቃል መጽሐፍ ቅዱስ ይነግረናል። የመንፈስ ቅዱስ ሙላአትን በተመለከተ ቦታ ላይ ሁላ ሐዋርያት ሥራ ውስጥ በምንመለከትበት ጊዜ በልሳን ተናገሩ የሚል ቃልን እንመለከታለን። ቃሉ ነው ይሄን ነገር የሚለው፣ በልሳን ተናገሩ ይላል። በልሳን የተናገሩት እንዲናገሩ የረዳቸው ማን ነው ስንል መንፈስ ቅዱስ ነው። መንፈስም እንደሰጣቸው ነው የሚለው። ዛሬ አንዳንድ ጊዜ ሰዎች እና ተናገር ተናገር ብለው አለ አይደለም ማኒፑሌት ማድረግ ይፈልጋሉ። አይደለም፣ መንፈስ ራሱ ያውቃል። መንፈስ ራሱ ያውቃል፣ ይሰጣል። በጣም ከረጅም ዓመት በፊት እሁድ እኔን ከቤት እየጠራ ወደ ቤተ ክርስቲያን አብረን እንድንሄድ የሚያደርግ ወንድም ነበር። ይሄ ወንድም እግዚአብሔር በጣም ባርኮት በትልቅ አይነቱ ኑሮ ውስጥ ያለ ሰው ነው። እና አብረን እኔ 6ኛ እሱ ደግሞ 7ኛ ክፍል ሆኖ አብረን ከዛን ጊዜ ጀምሮ ጓደኛሞች ነን። እኔ የዛን እሁድ ደክሞኝ ተኝቻለሁኝ። ግን መጣና እኔን ከመኝታዬ አስነስቶኝ ይዞኝ ሄደ። በዚያን ጊዜ በጣም ጥቂት ሰዎች ምናልባት ብዙ ከሆነ 20 ሰው ካልሆነ ግን እስከ 10 የሚሆኑ ሰዎች ከአምልኮ በፊት ጸሎት ነበረ ኦሎምፒያ ባለው መሰረተ ክርስቶስ ቤተ ክርስቲያን እና እዛ ሄድን እና ጸሎት የሚጸልዩ አገልጋዮች ነበሩ። እና የዛን ጊዜ መንፈስ ቅዱስ በተለየ ሁኔታ በሶስት በአራት በሚሆኑ ሰዎች ላይ ወረደ። ከነዛ ሰዎች መካከለ አንደኛው እኔ ነበርኩኝ። ይሄ ጓደኛዬ መጥቶ ምን ያደርግ ነበር ወደሱም የሚተላለፍ መስሎት በጭንቅላቱ ልቤ ላይ ሆኖ ይታከከኝ ነበር። እና በጣም የተለየ ጊዜ ሆነ። እቤት እስከመሄድ በጣም ቸኮልኩኝ። ምክንያቱም ያ የተናገርኩት ነገር አዲስ ቋንቋ ይጠፋኛል ብዬ እቤት ቸኩዬ ሄድኩኝ። ሁልጊዜ ቸኩዬ የሚሄደው ለምሳ ነበር ከዚህ ቀደም። ዛሬ ግን ለመጸለይ አለ ወይ ያ ነገር ለማለት ስንበረከክ ስጸልይ አለ። አንድ ሳምንት ያህል አለ ወይ ያልኩኝ ቼክ እያደረኩኝ አለ። አሁንም አለ። እግዚአብሔር የተመሰገነ ይሁን። እና አፍን ክፈት፣ እንደዚህ ተንቀሳቀስ፣ እንደዚህ አድርግ የሚል ማንም ሰው አልነበረም። እግዚአብሔር ሲሰጠን ያ ነገር ይሆናል። ሳምንት እንደተናገርኩት የመንፈስ ቅዱስ ሙላት አንደኛው ምልክት ልሳን ይሆናል እንጂ በቤተ መቅደስ በጥምቀት በአካል ምሳሌ በማድረግ ወደ ጌታ የመጡ ሰዎች ሁሉ የእግዚአብሔር መንፈስን ይቀበላሉ። ሆኖም ግን በስጦታ አይነት የሚሆነው ነገር እዚህ ቦታ ላይ በምንመለከትበት ሰዓት በነበራቸው እድሜ፣ በነበራቸው ዕውቀት፣ በነበራቸው ባህል፣ በነበራቸው ዘር ላይ ተመስርቶ የተሰጣቸው ነገር አይደለም። ሁሉ የተለያዩ ነበሩ። በልዩነታቸው ግን እግዚአብሔር ለሁሉ አንድ አይነት መንፈስን ሰጥቷል። እግዚአብሔር የተመሰገነ ይሁን። ስለዚህ መንፈስ ቅዱስ በብሉይ ኪዳን ያደርግ የነበረውን በብሉይ ኪዳን ይሰራ የነበረውን ያንንም ነገር በጥቂቱ እንደተመለከትን እናስታውሳለን። ዛሬ አብረን የምንመለከተው የዚህ የህብረት ሁለተኛው ውጤት ምንድነው ስንል ወንጌል መሰበኩ ነው። ወገኖቼ ምዕራፍ 2ን በምንመለከትበት ሰዓት ይሄ ምዕራፍ 2 ለሁለት ነገሮች በጣም ትልቅ ቅድሚያ ይሰጣል። አንደኛው ለህብረት ቅድሚያ ይሰጣል። በሁለተኛ ደረጃ ደግሞ ቅድሚያ የሚሰጠው ደግሞ ለወንጌል ስብከት ነው። በምዕራፍ 2 ቁጥር 14 ላይ ሄደን በምንመለከትበት ሰዓት ምን የሚል ቃል እናገኛለን? ነገር ግን ጴጥሮስ ከ11ዱ ጋር ቆሞ ድምፁን ከፍ አድርጎ እንዲህ ሲል ተናገራቸው ይላል። ከጥቂት ሳምንታት በፊት የጴጥሮስ ሕይወት ምን እንደነበረ የእግዚአብሔር ቃል ይነግረናል። ኢየሱስን ምንድን ነው ያለው? ሰውየውን አላውቀውም ማለት ታውቃላችሁ። ሰውየውን አላውቀውም። ኢየሱስ እኮ ሰውየው አይባልም። እኛ እኮ ሰውየው የምንለው እኮ የማናውቀውን በመንገድ የሚሄደውን ሰው ነው። ያ ሰውዬ እከሌን ይመስላል ስለማናውቀው ነው። ልክ እንደማያውቀው ሆኖ ነበር። ሰውየውን አላውቅም አለ። ማቴዎስ ላይ ሰሞኑን በምናነብበት ሰዓት ምናልባት አስተውለ ነው ሊሆን ይችላል። እየደጋገመ አላውቀውም አለ። እዚህ ቦታ ላይ ግን የተለየ ነገር ወደ ውስጡ ገብቷልና ጴጥሮስ እስቲ ስበክ ብሎ የጎተጎተው የገፋው ማንም ሰው አልነበረም። ብድግ አለ። እግዚአብሔር የተመሰገነ ይሁን። ምክንያቱም እንደ አዲስ ሰው እንዲሆን ያደረገው የእግዚአብሔር መንፈስ ነበር። ታውቃላችሁ ስለ ሳኦል የተነገረውን ትንቢት በመንመለከትበት ሰዓት የእግዚአብሔር መንፈስ ባንተ ላይ በኃይል ይወርዳል እንደሌላ ሰው መሆነ ደግሞ ትለወጣለ ተብሎ ነበር። አያ ፍለጋ የሄደው ያ ሰው የእግዚአብሔር መንፈስ በወረደበት ጊዜ የተናገረውና ያደረገው ነገር ለብዙ ሰዎች እንግዳ ነገር ነበር። አሁንም እዚህ ቦታ ላይ ጴጥሮስ ብድግ ብሎ ምን አደረገ? ወንጌልን መስበክ ጀመረ። የእግዚአብሔርን ቃል መናገር ጀመረ። የብሉይ ኪዳንን ታሪክ እየጠቀሰ ብዙዎቻችን እንደምናውቀው ጴጥሮስ የተማረ ሰው አልነበረም። ግን ወደ ጌታ ከመጣ በኋላ ግን 3 አመት ቀጥቅጦ የተማረ ሰው ነው። እና ያ አለ አይደለም ቢተመን እና በማስትሬት በፒኤችዲ ደረጃ ያለ ትምህርት ነው የተማረው። ወደ ኋላ ሄዶ እየጠቀሰ የብሉይ ኪዳን መጽሐፍን እንደዚህ ተጽፎ የነበረው ነገር ዛሬ እውነት ሆነ እያለ ይሄንን ነገር ይናገር ነበር። ወንጌል ጴጥሮስ በሚሰብክበት ሰዓት የወንጌል ስብከት መሰረቱ የእግዚአብሔር ቃል ነበር። ወንጌል የማን ነው ብንል የቤተ ክርስቲያን አይደለም፣ የግለሰቦች አይደለም። ወንጌል ግን የእግዚአብሔር ነው። ስለ ሐዋርያው ጳውሎስ በምንመለከትበት ሰዓት ሐዋርያው ጳውሎስ ምን አለ? በሮሜ ምዕራፍ 1 ላይ ለእግዚአብሔር ወንጌል ተለየው ይላል። ወንጌል የእግዚአብሔር ነው። ወንጌል ምንጩ እግዚአብሔር ነው። እኛ የምንመራበት ነው እንጂ የኛ አይደለም። ግን የምንመራበት የምንባረክበት የምናገለግልበት የእግዚአብሔር የሆነውን ዋና ነገር የምናሳውቅበት መጽሐፍ ነው። ባለቤቱ እግዚአብሔር እንደሆነ ይናገራል። ለእግዚአብሔር ወንጌል ከተለየ በኋላ ያደረገውን ነገር ሲናገር ምንድነው ውጤቱ ስንል የተለያዩ ለውጦች ተደርገዋል። ጴጥሮስም ይሄን ነገር ባደረገበት ጊዜ በጣም ብዙ ሰዎች መጡ። ዛሬ ሰዎች ወንጌል ያደረገላቸውን ሳይሆን በጣም ትናንሽ የሆነውን ነገር ሲናገሩ እንመለከታለን። ጌታን ካገኘው በኋላ መወፈር ጀመርኩኝ፣ ጌታን ካገኘው በኋላ መዘነጥ ጀመርኩኝ፣ ልብሴ ተቀየረ፣ እንደዚህ ሆነ፣ እንደዛ ተፈጠረ የሚል አይነት ነገር ነው። አዎ ይሄ በጣም በመጨረሻ ደረጃ የሚጠቀስ እንጂ የወንጌል ትልቁ ነገር የሰውን ህይወት መለወጡ ነው። የሰውን ህይወት ገንዘብ አይለውጠው። የሰውን ህይወት ምንም አይነት ነገር ሊለውጠው አይችልም። የሰውን ህይወት የሚለውጥ ማን ነው? ወንጌል እንደሆነ የእግዚአብሔር ቃል ይነግረናል። በእግዚአብሔር ቃል እውነት እንድንጸና እንድንቆም የሚያደርገን ዋነኛው ነገር የእግዚአብሔር ቃል ነው። ወንጌል በሚሰማ መንገድ የሚነገር ቃል ነው። አንዳንዶቻችን ምን እንላለን? ሰዎች ይጠይቁኝ እና እኔ ዝም ነው የምለው። ሰዎች መጥተው ለምንድን ነው አንተ ዝም የምትለው ብለው ሲጠይቁኝ የዚያን ጊዜ እናገራለሁ እንላለን። ግን የእግዚአብሔርን ቃል ስንመለከት ጴጥሮስ ራሱ ነው በቃ ብድግ አለ። ያን ነገር መናገር ጀመረ። ወገኖቼ የወንጌል ነገር በጣም ሲገባን እንዳሁኑ ልንሆን አንችልም። እንናገራለን፣ ላገኘነው ሰው ሁሉ እንናገራለን። ዝም ላለው የሚገርማችሁ ዛሬ ብዙ ጌታን የማያውቁ ሰዎች በስርዓት ከሆነ በዝምታ ከሆነ በጨዋነት ከሆነ የሚበልጡን በጣም ብዙዎች አሉ። እዚህ የምንኖርበት አገር ውስጥ በዙሪያችን አብዛኛዎቹ ዝም ያሉ ሰዎች ናቸው። ግን ወንጌልን እኛ በሚሰማ መንገድ መናገር አለብን። አዲስ ኪዳንን ስንመለከት ይሄ አግሬሲቭ የሆነ ኢቫንጀሊዝም ያካሂዱ ነበር ሐዋርያቶች። አግሬሲቭ የሆነ ምክንያቱም በወንጌል ውስጥ እውነት ስላለ ህይወት ስላለ ሰዎች እንዳይጠፉ ለሰዎች ግድ ሲለን የዚያን ጊዜ ዝም ማለት አንችልም፣ እንናገራለን። ይህን ሰሞን ከአንድ ጓደኛ ወንድም ጋር እዚህ እየመጣ ይማራል አብረን ሻይ እዚህ እንጠጣ ነበር ታች እና አንዲት ተለቅ ያሉ ሴት መጡና ከኛ ጎን ተቀመጡ። ይሄ ጥሩ እድል ነው ብለን ለኛ ሴት ለመናገር ተዘጋጀን እና የሄድንበት የመጀመሪያው ነገር ዳቦና ኬክ ነበርና በአገራችን ባህል ሰውን ጋብዛለንና ይብሉ ብለን ለሳቸውም አቀረብንላቸው። እሳቸው አይ በቃ ይሄንን ቡናዬን ብቻ ነው የምጠጣው አሉ። መንገድ ተከፈተ። ከዛ በኋላ ስለ ጌታ ነገርናቸው። እድሜ 60 ውስጥ ነው አሉ እና በጣም ጥሩ የሆነ እንግሊዘኛ የሚናገሩ እናት ናቸው። ግን እምነት የሚባል ነገር ምንም ነገር አያውቁም። ግን ነገርናቸው እና በጣም ኤግዛይትድ ሆኑ። በጣም ፊታቸው ሁሉ እየበራ መምጣት ጀመረ። በጣም መናገር ጀመሩ። አመሰግናለሁ አሉ። እንግዲህ ይሄንን የሰሙትን ከመጽሐፍ ቅዱስ ደግሞ ያንብቡ ብለን አንድ 30 ደቂቃ ያህል የእግዚአብሔርን ቃል ነገርናቸው እና እሳቸው መተው ዝም ነው ያሉት። እኛም ደግሞ ዝም ብንል ኖሮ እንዲህ አይነት ነገር ማድረግ አይቻልም ነበር። ወገኖቼ ደግመን የማናገኛቸው ሰዎች አሉ። ቤተሰቦቻችን ሊሆኑ ይችላሉ። ጓደኞቻችን ሊሆኑ ይችላሉ። እግዚአብሔር ወንጌልን እንድንናገር የታመነው በኔና በእናንተ ነው፣ በመላእክቶች አይደለም። መላእክቶች የወንጌልን ስብከት የሚሰብኩ አይደሉም። ወንጌልን እንድንሰብክ የተነገረን ኃላፊነት የተሰጠን እዚህ ያለን ሁላችን ነን። ወንጌል ተግባራዊ ህይወት ነው። ኢየሱስ ክርስቶስ ለእኛ ያደረገውን ነገር መናገር ማለት ነው። ከዚህ ቀደም እንደዚህ ነበርኩ፣ በጨለማ ውስጥ ነበርኩኝ፣ እንደዚህ አይነት ሁኔታ ውስጥ ነበርኩኝ፣ አሁን ግን ከወንጌል የተነሳ እንደዚህ ሆኛለሁ ብለን ተግባራዊ በሆነ ሁኔታ የምንናገርበት ነው። አንድ የምስራች ነግራችኋለሁ። ወንጌል መስበክ መስዋዕትነትን ይጠይቃል። ልንሰደብ እንችላለን፣ ትንሹ ነገር። ልንመታ እንችላለን፣ እንደዚሁ ደግሞ ትንሽ ከፍ ያለ ነገር። ያ ብቻ ሳይሆን ህይወታችንም ደግሞ ሊያልፍ ይችላል። በጣም በእርግጠኝነት እነግራችኋለሁ፣ በጣም በቅርብ ጊዜ ሊሆን የሚችሉ ጉዳዮች የእግዚአብሔርን ቃል በመናገራችን ምክንያት ብዙዎቻችን ልንሰየፍ እንችላለን። ኦ ይሄ በጣም ታላቅ የሆነ ደስታና እልልታ ነው በእግዚአብሔር መንግስት ዘንድ። አዎ ጓደኞቻችን፣ ቤተሰቦቻችን ሊያዝኑ ይችሉ ይሆናል፣ ግን በእግዚአብሔር ፊት ግን በጣም የከበረ ነገር ነው። ስለዚህ ወንጌል መስዋዕትነት፣ የመስዋዕትነት ህይወት እንድንኖር የሚያደርገን ነገር ነው። ጌታን እኮ ስንቀበል ወይ ለጌታ ለመኖር እንደገናም ደግሞ ለጌታም ስም ደግሞ ለመሞት ነው እያንዳንዳችን ቃል ኪዳን የገባ ነው። የእግዚአብሔር ቃል ይህን ነገር ነው የሚነግረን። ጴጥሮስ የተናገረውን ነገር በሰሙበት ጊዜ ምን ይላል? ቁጥር 37 ላይ ይህንም በሰሙ ጊዜ ልባቸው ተነካ ይላል። ወገኖቼ ይሄ ልባቸው ተነካ የሚለው ነገር ይሄ በትምህርት ቤት የተለያየ ነገር ስንማር በአእምሯችን የምናውቀው አይነት ነገር አይደለም። የህይወታቸው ማዕከልና ዋነኛው የሆነው የውስጥ ነገራቸው ተነካ። ያ መንፈሳቸው ከእግዚአብሔር ጋር የሚያገናኘን መንፈስ በውስጣችን አለ። የዛሬ 2 ሳምንት ኤስፖ ባለው የመጽሐፍ ቅዱስ ጥናት ላይ እንደዚህ አይነት ነገር በጣም በተለየ አይነት ሁኔታ ሲነጋገሩ ነበር። በጣም ሞቅ ያለ ባይብል ስተዲ ነው እና ሰዓት እንኳን የሚቆጣጠር የለም። በደንብ ነው በቃ ሁሉም የሚነጋገረው። በጣም ደስ የሚል እንትን ነው እና ስለ መንፈስ ተነስቶ ነበር። ወገኖቼ እያንዳንዱ ሰው ምን አለው? መንፈስ አለው። በዘካርያስ መጽሐፍ ላይ ምን ይላል? ምዕራፍ 2 ላይ የሰውንም መንፈስ በውስጡ የሰራ ይላል። የኔ መንፈስ ነው እንጂ የእግዚአብሔር መንፈስ አይደለም። እናንተ ውስጥ ያለው መንፈስ የሰው መንፈስ የሚባል አለ፣ የሰው መንፈስ የሚባል አለ። ከእግዚአብሔር ጋር ተራክበው እንድናደርግ እግዚአብሔርን እንድናውቀው ከእግዚአብሔር ጋር ህብረት እንድናደርግ የሚያደርገን ነገር ነው ይሄ መንፈስ የሚለው። እዚህ ላይ ልባቸው ብሎ የሚናገረው የሰው ማከለኛ ዋነኛ የሆነው ነገር ለመጥቀስ ነው። ይሄን ነገር እዚህ ቦታ ላይ የሚያነሳው ልባቸው ተነካ። ልቡ የሚነካ ሰው የሚጠይቀው ጥያቄ አለ። ያንን አይነት ጥያቄ ነው የጠየቁት። እዛው ክፍል ላይ በምንመለከትበት ሰዓት ወንድሞች ሆይ ምን እናድርግ አሏቸው ይላል። ወገኖቼ መንፈሳዊ ነገር ወደ ውስጣችን በሚገባበት ሰዓት እንግዳ የሆነ ነገር በህይወታችን ይሆናል። ስለዚህ ምን ማድረግ አለብኝ የሚለውም ነገር ደግሞ አብሮ ተያይዞ የሚመጣ ጉዳይ ነው። ልጆቻችንን እንዴት ነው ከተወለዱ በኋላ እንግዲህ በራሳቸው እደጉ ብለን አንተዋቸው? መታጠብ አለባቸው፣ የተለያየ ነገር መደረግ አለበት። ልክ እንደዚሁ እነዚህ ሰዎች ምን አሉ? ምን እናድርግ? አዲስ ህይወት ውስጥ ገብተናል። ምንድነው ማድረግ የሚገባን? ማድረግ የሚገባን ነገር ምንድነው አሉ። ወገኖቼ አንድ ልቡ የተነካ ሰው ስናገኝ ለሱ ለአንድ ሰው የምንሰጠው ዋጋ በእግዚአብሔር ፊት የከበረ ጉዳይ ነው። አንድ ወንጌላዊ በጣም ከረጅም ዓመት በፊት አንድ ኮንፈረንስ ነገር አዘጋጅቶ አንድ ሰፈር ውስጥ በአሜሪካን ሀገር ብዙ መቀመጫ ያለበት ነው፣ ግን ሰዎች አልነበሩ። ለሶስት ቀን ነው ያደረገው። በሶስተኛው ቀን አንድ ሰው ጌታን ተቀበለ። ያ ወጣት የነበረው ሰው ዛሬ በ95 ዓመት እድሜ ላይ የሚገኙት ወንጌላዊ ቢሊ ግራሃም ናቸው። አንድ አሁን ባለንበት በዚህ ዘመን ዓለምን ሁሉ መስበክ ከቻሉ ሰዎች መካከል፣ ወንጌልን ማሰማት ከቻሉ ሰዎች መካከል አንደኛው ወንጌላዊ ቢሊ ግራሃም ናቸው። እዚህ ያለነው ብዙዎቻችን ሳንወለድ በ53 ዓመተ ምህረት በኢትዮጵያ በስቴዲዮም ወንጌልን ሰብከዋል። ሌላ ብዙ አፍሪካ አገር ሁሉ ሄደዋል። በተደጋጋሚ ምናልባት ኬንያ ብዙ ጊዜ ሄደዋል። እኚህ አንድ ሰው ለዓለም መሆን ይቻሉ። እያንዳንዱን ዲኖሚኔሽን መስበክ ችለዋል። ኦርቶዶክስን፣ ሉተራንን፣ የተለያየ ፔንቴኮስታልን። የዚህ የክህደት መንፈስ ትምህርት ይሰጥ በነበረበት ጊዜ በሶቪየት ህብረት እዛም እንኳን ሄደው መስበክ ችለዋል። የተለያየ ቦታ ያንን ማድረግ ችለዋል። ልባቸው ተነካ። ምን እናድርግ አሏቸው? ንስሐ ግቡ ብለው መመሪያ ሰጧቸው። ኃጢአታችሁ ይሰረያል፣ ይወገድላችኋል የሚለውን ነገር ነገሯቸው። ከዛ በኋላ ደግሞ ተጠመቁ፣ የመንፈስ ቅዱስን ስጦታ ደግሞ ተቀበሉ። እዛ ክፍል ላይ ሄደን በምንመለከትበት ሰዓት ከንስሐ ግቡ በኋላ አንድ ነገር አለ። ንስሐ መግባት ማለት መጀመሪያ ከእግዚአብሔር ጋር ህብረት ማድረግ ማለት ነው። ከእግዚአብሔር ጋር ህብረት የሌለው ሰው ከሰው ጋር ህብረት ማድረግ አይችልም። እውነተኛ የሆነ ህብረት የሚጀምረው ከእግዚአብሔር ጋራ በንስሐ ህብረት በሚደረግበት ሰዓት ነው። አዲስ ኑሮ መሰረቱ። ተጠመቁ፣ ተእዛዙን ፈጸሙ፣ የመንፈስ ቅዱስ ስጦታ ተሰጣቸው። እንደገና መጀመሪያ ላይ ባነበብነው ላይ ቃሉን የተቀበሉ ሁሉ በህብረት ይላል፣ በህብረት የእግዚአብሔርን ቃል ያጠኑ በህብረት። ስለ ህብረት ባለፈው ጊዜ ብዙ ነገር ተመልክተናል። የክትትል ትምህርት ነው እዚህ ቦታ ላይ የተሰጣቸው፣ በሐዋርያት ትምህርት ይላል። ሐዋርያት ምንድነው የሚያስተምሩት? አንድ ሰው ሲለወጥ ንስሐ ከገባ በኋላ የሚሰጠው የተለያዩ ምኖች አሉ፣ ትምህርቶች አሉ። ፌሎሺፕ ማድረግ ጀመሩ፣ እንጀራንም ደግሞ አብረው ይቆርሱ ነበር ይላል። የእግዚአብሔር ቃል ነው ይሄንን ነገር የሚነግረን። በዚህ ውስጥ የተለየ በረከት አለ። ይህ ብቻ አይደለም፣ በየጸሎቱ ደግሞ በየቀኑ ይሄንን ነገር በማድረግ ይተጉ ነበር ብሎ የእግዚአብሔር ቃል መጽሐፍ ቅዱስ ይነግረናል። በምዕራፍ 2 ቁጥር 39 ላይ ሄደን በምንመለከትበት ሰዓት ምን ይላል? የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው ይላል። አንድ የምስራች ነው እዚህ ቦታ ላይ የሚነግራቸው። ይሄም ምንድን ነው? ይህ የተስፋ ቃል ለእናንተ ብቻ አይደለም፣ ለእናንተ ብቻ አይደለም። ምናልባት እነዚህ ሰዎች ይሄንን አዲስ ነገር አገኘን ብለው ለራሳቸው የተደሰቱ ምናልባት ወደ ሌላ ሰው አእምሯቸው ሄዶ ሊሆን ይችል ይሆናል። ወየው እኔ ያገኘሁትን ሌሎቹ እንዴት ነው የሚያገኙት የሚል ሐሳብ ውስጥ ያሉ ይመስላል። ግን እዚህ ላይ የሚላቸው ምንድነው? የተስፋው ቃል ለእናንተ ብቻ አይደለም፣ ለልጆቻችሁም ነው። ካሁን በኋላ ለሚወለዱትም ለልጆቻችሁም ነው። ጌታ የሚጠራቸው በሩቅ ያሉ ሰዎች አሉ። ይገርማችኋል፣ በሩቅ ከምንታየው ሰዎች መካከል አህዛብ የሆነው እኔና እናንተ ነን። የዚያን ጊዜ እንታይ ነበረ፣ የዚያን ጊዜ እንታወቅ ነበረ። ለእኛም የተስፋው ቃል በዛ በእስራኤል ምድር ብቻ ሳይሆን ወደፊት ለሚመጡት ለእነሱ ጌታ ለሚጠራቸው በሩቅ ላሉ። ሩቅ የሚለው በሙሉ ደረጃ የሚያመለክተው አህዛብን ነው፣ አህዛብን ነው። ከእስራኤል ውጪ የሆኑትን እነሱን የሚያመላክት ቃል ነው። እውነት ነው። የእግዚአብሔር መንፈስ ቅዱስ ሥራ በዛ ብቻ አልተወሰነም፣ በዛ ጀመረ። ነገር ግን ወደ ተለያየ ቦታ እየተቀጣጠለ በጣም አስገራሚና አስደናቂ የሆነ ነገር እየሰራ ነው ያለው። ዛሬም ይሰራል። መንፈስ ቅዱስ ዛሬም ለሰዎች የሚሰጠው የተለያዩ ስጦታዎች አሉ። ዋናው ግን መሰረቱ ግን የእግዚአብሔር ቃል ነው። እነዚህ የእግዚአብሔርን ቃል የሰሙ ሰዎች፣ የተለወጡ ሰዎች የጌታን ቃል ያጠኑ እንደነበረ፣ ለጌታ ቃል የተሰጠ ሕይወት እንደነበራቸው ያንን ማድረግ በጣም አስፈላጊ ጉዳይ ነው። የእግዚአብሔር ቃል ዛሬም አይለወጥም። ፋሽኖች ተለውጠዋል፣ አስተዳደር ተለውጠዋል፣ አመለካከት ተለውጠዋል፣ እየተለወጠም ይሄዳል። የእግዚአብሔር ቃል ግን አይለወጥም። በእግዚአብሔር ቃል ሾርት ከት የለም። ቀጥተኛ በሆነ መንገድ ነው እንድንቀርብ እንድናደርግ የእግዚአብሔር ቃል የሚነግረን። ሌላ አማራጭ የለም። የእግዚአብሔር ቃል ከሚለው ውጪ ልናስብ እንችል ይሆናል። እየመሰለን እየተታለልን የተለያየ ነገር ሊመስለን ይችላል። ግን የእግዚአብሔር ቃል ዛሬም የበላይ ነው። የእግዚአብሔርን ቃል መሰረት ካደረግን የሚጎለን ነገር የለም። እምናጣው መንፈሳዊ ነገር አይኖርም፣ ምክንያቱም ሁሉም በዛ ውስጥ አለ። በዚህ በቤተ ክርስቲያን ታሪክ ውስጥ ምኞታቸውን ሳይሆን እምነታቸውን ለእግዚአብሔር ያቀረቡ የተለያዩ ሰዎች የእግዚአብሔርን ሥራ ማየትና መመልከት ጀምረዋል። ጆን ዊስሊ ብዙዎቻችን የምናውቀው እንግላንዳዊ በውስጡ የነበረው ምኞት ሳይሆን እምነት ምኞትና እምነት በጣም ትልቅ ልዩነት አላቸው። በውስጡ የነበረው እምነት ምንድን ነበር? እንደ መፈክር አድርጎ ይዞ የነበረው ነገር እንግላንድን ለኢየሱስ የሚል ትልቅ እምነት ነበር። ይሄንን ነገር በሚያደርግበት ሰዓት በጣም ይጸልይ ነበር። ከጌታ ጋር የተለየ የጸሎት ህብረት ነበረው። ለዚያውም ብዙ ሰዎች የማያውቁት በአደባባይ ያልሆነ በግሉና በቤቱ የሚያደርገው ጸሎት ነበር። የእግዚአብሔርን ቃል በጣም ያጠና ነበር። በጣም ይተጋ ነበር። በጸሎት ይተጋ ነበር። በእግዚአብሔር ቃል ይተጋ ነበር። በዚህ አይነት ሁኔታ ውስጥ በነበረበት ጊዜ ከዚህ ቀደም ተለማምዶ ያላወቀው በተጻፈው መጽሐፍ ላይ የከበረ መንፈስ በርሱ ላይ መጣ ይላል። የከበረው መንፈስ እምነቱን ነበረ በእግዚአብሔር ፊት ይዞ ምን ያደርግ የነበረው? ይጸልይ የነበረው። በጣም አስደናቂ ነገር አደረገ። ስለዚህ የቤተ ክርስቲያንን ታሪክ እየተከታተሉ እያጠኑ የሚጽፉ ሰዎች ምን ብለው ይናገራሉ? ከሐዋርያት ዘመን በኋላ መንፈስ ቅዱስ በተለየ ሁኔታ ከወረደባቸው ሰዎች መካከል ብለው አንደኛ አድርገው የሚያቀርቡት ይህንን የእግዚአብሔርን ሰው ነው። በየቦታው በአጭር ጊዜ ውስጥ ወንጌልን አስተላልፎ በተወለደ በ88 ዓመቱ ወደ አምላኩ ሄደ። በአምላኩ ፊት ታላቅ ሽልማት ከሚቀበሉ ሰዎች መካከል አንደኛው ነው። ወገኖቼ እኔና እናንተም በእንደዚህ አይነት መንገድ የምንሄድ ከሆነ ሽልማታችን በጣም ታላቅ ነው። እምነታችንን ይዘን ጌታን እንጠይቀው። እግዚአብሔር በራሱ መንገድ ይሄንን ነገር ያደርጋል። እምነታችን የሚያሸንፈው በእግዚአብሔር ቃል ላይ ምን ስናደርግ ነው? ስንመሰረት ነው። ስለዚህ የሐዋርያት ሥራ በዚህ በምዕራፍ 2 ላይ የሚሰጠን ሁለት መልእክቶች ምንድነው? የህብረት ውጤት የመንፈስ ቅዱስ ሙላት ይሆናል። ሁለተኛው ደግሞ የወንጌልን ስብከት ደግሞ እንድናደርግ ይገፋፋናል። ሁለቱ በህይወታችን ካልተደረገ ከእግዚአብሔር ጋር ያለንን ህብረት ቼክ ማድረግ ያስፈልገናል። ከእግዚአብሔር ጋር ህብረት አለኝ ወይ የሚለውን ነገር። ከእግዚአብሔር ጋር ህብረት ካለን የእግዚአብሔር መንፈስ ከኛ ጋር ይሆናል። ይህ ብቻ አይደለም፣ የእግዚአብሔርን ቃል ደግሞ እንናገራለን። ኢየሱስ ክርስቶስ ያድናል ብለን መመስከርና ማወጅ እንችላለን። እኛም ለእግዚአብሔር ስፔሻል የሆነን ሰዎች ነን። እና ስፔሻል የሚባሉ የተመረጡ የተለያዩ ሰዎች የሉም። ሁላችን እንደ እግዚአብሔር ቃል ብንሆንና ብናደርግ በዚህ በመጽሐፍ ውስጥ የተገለጸው በረከት ሁሉ የሁላችን ይሆናል። አሜን። ጸልያለን።